የሳይንስና ቴክኖሎጂ ዘገባ ዘጋቢያችን እንግዱ ወልዴ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል ይጠይቃል። የ9 ቀናት ያህል ቆይታ ለማድረግ ቦይንግ ስታርላይነር በተሰኘቹ መንኮራኩር ግንቦት 9 2016 ዓ.ም ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል ስለገጠማት ቢያንስ ለ8 ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ በአለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅም ተገደዋል። መንኮራኩሯ የገጠማትን ችግርና ባለሙያዎቹ በተራዘመው ቆይታቸው የሚያከናውኑትን ተግባራት እንዲሁም ደግሞ መንግስታዊ የሆነው የአሜሪካዊ ጠፈር ምርምርና አስተዳደር ማዕከል በምህጻሩ ናሳ የግል ኩባንያዎች መንኮራኩርና ሌሎች ሮኬቶችን ወደ ህዋ እንዲያመጡ የያዘውን ፕሮግራም በተመለከተ ባልደረባችን እንግዱ ወልዴ ሂውስተን ቴክሳስ በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና በአየር ሁኔታ ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላዬ ታደሰን አነጋግሮ ተከታዩን አሰናድቷል።
5 4 3 2 1 ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ ግንቦት 29 ቀን 2016 ዓ.ም ቦይንግ ስታርላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታርላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጡ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታርላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሰረት ወደ ምድር መመለስ የማይችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ተፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በአለም አቀፉ የህዋ ጣቢያ የነበሩ ሌሎች ተፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት እክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላዬ ታደሰ።
እዚህ ጋር አንድ ነገር ቀድሜ ልንገር፣ እንደው ለአድማጮች መግለጽ የምፈልገው ስታርላይነር ለእኔ እንደ ከድራገን ከስፔስክ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለ፣ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን ቬክሎቻችን ኦራዮንንም ጨምር በኋላ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት አፖሎ ሚሽንም ምድር በኋላ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሹቱን ከከፈተ በኋላ ኒው ሜክሲኮ በረሃ ውስጥ የሚወድቀው እና ይሄንን ፊቸር ያለው እሱ ብቻ ነው እስካሁን። እንግዲህ ምንድነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። እንግዲህ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ። ለምሳሌ 3 አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየሪያ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረዳዋል ይህንን ካፕሱሉን። እንግዲህ እስከ 3ቱ ትልልቆቹ ትላልቅ ኦርቢታል ማኑቨሮች ወይም ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹ ደግሞ በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ ሳተላይቶች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገው አለ። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት ከፊት ነው የሚሆኑት ወደፊት ሲተኩሱ አየር ሲያውጡ ሲያወጡ መከላከል ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኩሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጂን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩሮ አፍንጫውን በትክክል ወይም ደግሞ ያፊቱን ፖይንት ያቸውን ፊቷን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አደርግ ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይሄንን ደክል ያረጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን ሃሽ መግቢያውን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አይመራው
አልቻለም።
አዎ አልቻለም። ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንኳን ይል እንግዲህ ተመልከት እንኳን ህዋ የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራው ነው ቀርቶ በሪል ጊዜም በጣም አስፈሪ ነው።
ናሳ ለተያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው SpaceX ለተሰኘው የባለሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት SpaceX ደግሞ 2.6 ቢሊዮን ዶላር ተመደበለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ህዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ ያስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ SpaceX አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በSpaceX ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን 9 የተሰኘችው ሮኬት በተደጋጋሚ ጥቅም ላይ የዋለች ነበረች። ያም ሆኖ SpaceX በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሻል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝቷል። በሌላ በኩል በቅርቡ በቦይንግ ስታርላይነር መንኮራኩር ወደ ጠፈር ካቀኑትና በተያዘው ምቅድ መሰረት በሄዱት መንኮራኩሩን መመለስ ያልቻሉት ተፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በSpaceX መንኮራኩር አማካኝነት ማከናወን ሲሆን ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችን ማቀርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላይ
እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይት ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ አመትም በረራም ቆይታም ሊኖር እንደሚችል ይደረጋሉ። አዎ ይሄ ግዴታ። ምክንያቱም ምንጊዜም እንግዲህ ሪስክ አሰስመንት አለ። እንግዲህ የአሜሪካ መንግስት ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሰስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው ኤኬስፒ
ሁልጊዜም ለችግሮች ዝግጁ
ነው በሁሉም አቅጣጫ። እና አሁን እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ተፈተኛው ወቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል
ብዙ የሚያግዟቸው ስራዎች ይኖራሉ ነው
እንትንም ኢቪኤም ይኖራቸዋል ኤክስትራ ቬኩላር አክቲቪቲስ ከንቱ ከቬኩሉ ከንቱን ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጪ ሜንቴናንስ ይሰራሉ። ብዙ ሜንቴናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ፣ ኤክስፐሪመንቶችም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የህዋ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞት አያውቅም፣ ሰፕላይ አጋጥሞት። ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ ዓመታት ካርጎ ይመላለሳል። እነኚህ ካርጎ ሰዎች የሌላቸው ናቸው፣ ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ በለው እንደገና የራሻው ሱዝ አለ፣ እነኚህም ያመላልሳሉ። እና በየሶስት ወሩ ነው ሰፕላይ የሚላቀው። ስለዚህ የሰፕላይ ችግር እንደውም ይሹ አይደለም ባን ሰዓት።
ስለዚህ የምግብ ጥራቱ ሌላው ችግር ምናምን የሚለው ይሄን አሁን እርሱ ያሉትን መረጃ ካለማወቅ ይመስለኛል። አሁን ግዴ ሌላው እንዴት ይመለሳሉ የሚለው ነው። በርግጥ ይሄን ብዙ ነገር ተጽፎበታል እናንተ ብዙ የምታውቁት ነገር ሴክስ ሁለት ቀንሷል ወደ ለሊት አስቦ ይመስላል በለዛ ቦታ ለመተው እስቲ ያን እንዴት ይመለሳሉ የሚለው ነገር ደግሞ እስቲ
እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረኛ ጋር የናሳው መላ አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱም ዋና አላማ ምንድነው ምን አይነት ሜጀሮችን እንወሰድ ወይ ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበርና እንግዲህ ሃይ ኦፊሻልስ ነበር ስብሰባ ላይና ምንድነው የተወሰነው ስፔስኤክስ ወደ ምድር እንዲመለሳቸው ያኛው ደግሞ የስታርላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር 5 ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪ መለስ ድረስ ብዙ ዳታዎችን አሁንም ናሳም ይሁን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪ ድረስ እንደገና ደግሞ ሪኢንትሪው ምን አይነት ችግር ሊፈጥርበት እንደሚችል
ባዶውን ማለት ነው የሚመለስ።
አዎ ባዶው ነው። ቬክሉ እንግዲህ ብዙ ሚሊዮን ብር ዶላሮች ወጥቶበት ነው። እንግሊዝ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው። ምንድነው አሁን የተወሰነው በቃ እንግዲህ ስፔስኤክስ ክሩ ድራገን ሚሽን አለ። ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነውና አራት ሰዎችን ነበር ኖርማሊ ይዘው የሚሄደውና ከአራቱ ሁለቱ ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት ምክንያቱም ሁለቱ ካምፓኒዎች ማከል በጣም
ክክራል
አፉ ከስም የተደራረቡበት ጊዜ አለ።
ከዚህ ቀደም ቦይንግ ስታርላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ህዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ህይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላይን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ህይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ድብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ስራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ስራ ፈተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተወጣጡትን ባለሙያዎች የምርምር ስራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ስራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማህበራዊ ጉዳይ ጋር የተገናኘውን ህይወታቸውን ማስተጓጎሉ ይሆናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
አድማጮች እንግዲህ እንደ ተከታተላችሁት የቦይንግ ስታርላይነር መንኮራኩር ዛሬ ወደ ምድር ለመመለስ በዝግጅት ላይ መሆኗ ታውቋል። የምትመለሰውም ባለሙያዎቹን ከሌሎች የህዋ ባለሙያዎች ጋር ወደ ሌላ መንኮራኩር በማስገባት ብቻዋን ለባለሙያዎቿ ደህንነት ስትባል ብቻዋን እንደሆነም ተገልጿል።